ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ህዳር 27 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምናመሽታችኋል። አስተናጋጆች ሰለሞን ክፍሌና
ጤና ይስጥልን እኔም ሰሎሞን አባተንን።
የኢትዮጵያ መንግሥት እየወሰደ ነው ያሉት የኃይል እርምጃ ያሳሰባቸው መሆኑን የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባል ክሪስ ኩንስ አስታወቁ።
I think this is another troubling signal that the current government in Ethiopia
ይህ ሌላ አዋኪ ምልክት ነው። አሁን ያለው የኢትዮጵያ መንግሥት ይበልጥ አምባገነናዊ ወደ ሆነ አስተዳደር እያመራ ያለበት ጉዞ ያሳስበናል።
ክሪስ ኩንስ በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት የውጭ ጉዳዮች ንዑስ ኮሚቴ አባል ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ።
በጋምቢያ በተሰናባቹ ፕሬዝደንት ያህያ ጃሜ አስተዳደር ወቅት የታሰሩ 18 የፖለቲካ ተቃዋሚዎችና ሌሎች ተለቀዋል። እስረኞቹ የተፈቱት ባለፈው ሳምንት ፕሬዝደንታዊ ምርጫ የተቃዋሚው ፓርቲ መሪ አዳማ ባሮ ድል መጎናጸፋቸውን ተከትሎ ነው። በባሮ ማሸነፍ ደስታው በመላ ሀገሪቱ በቀጠለበት በአሁኑ ወቅት ተመራጩ ፕሬዝደንት ተጨማሪ እስረኞችን እንደሚለቁና ሀገራቸውም ከዓለም አቀፉ የወንጀል ችሎት ከአይሲሲ አባልነቷ እንደማትወጣ አረጋግጠዋል።
በደቡባዊ አፍሪካ ለረጅም ጊዜ የቆየው ድርቅ እየከፋ በመምጣቱ ወደ 4 ሚሊየን የሚጠጋ ሰው ለረሃብ ሊጋለጥ እንደሚችል ተዘግቷል። በተባበሩት መንግሥታት ድርጅት የሰብአዊ እርዳታዎች አስተባባሪ በቲሞ ፓካላ መግለጫ ከመጪው የመኸር ጊዜ በፊት ያሉት ወራት ለምግብ አቅርቦት እጅግ ወሳኝ መሆናቸው ተመልክቷል። በአካባቢው ሀገሮች ያለው የምግብ መጠን በኤልኒኞ የአየር ንብረት መለዋወጥ ምክንያት በእጅጉ አነስተኛ መሆኑንም የተባበሩት መንግሥታት ድርጅት የደቡባዊ አፍሪካ ቢሮ ሰብአዊ እርዳታ አስተባባሪው ጨምረው ገልጸዋል። የሚታየው የምግብ እጥረት፣ የዋጋ ንረትና ደካማው የምጣኔ ሀብት አቅም ሲታከልበት የአካባቢው መንግስታት ከውጭ በግዢ ለማስመጣት ያላቸውን ችሎታ ፈጽሞ አስቸጋሪ ያደርገዋል ተብሏል። በመንግስታቱ ድርጅት የሰብአዊ ጉዳዮች መርሃ ግብር ኦቻ ዘገባ መሰረት በማላዊ 6.7 ሚሊዮን፣ በዚምባብዌ 3 ሚሊዮን፣ በሞዛምቢክ፣ በአንጎላ፣ በማዳጋስካር፣ በሌሶቶና በስዋዚላንድ ደግሞ አነስተኛ ቁጥር ያላቸው ዜጎች በምግብ እጥረት ይቸገራሉ።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በሶሊያና ሽመልስና በአቃቤ ሕግ መካከል ባለው ክርክር ውሳኔውን ለማሰማት ዛሬም ተለዋጭ ቀጠሮ ሰጥቷል። ጦማሪያኑ ወይንም የኢንተርኔት አምደኞቹ ተሟልተው አልቀረቡም ተብሏል። መለስካቸው አመሃ ዝርዝሩ አለው።
ባለፈው ህዳር 6/2009 ዓ.ም ፍርድ ቤቱ በኢንተርኔት አምደኞቹና በአቃቤ ሕግ መካከል ያለውን ክርክር በተመለከተ መዝገቡን እየመረመረው እንደሆነ አስታውቆ ተለዋጭ ቀጠሮ ለዛሬ ቆርጦ ነበረ። ዛሬ በጽህፈት ቤት እንደገለጸው ደግሞ መዝገቡን መርምሮ እንዳላበቃ ገልጿል። ስለሆነም ውሳኔውን ለማሰማት ለታህሳስ 21 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቃቤ ሕግ ከ2 ዓመታት በፊት ሶሊያና ሽመልስ በሌለችበት በፈቃዱ ኃይሉን፣ ናትናኤል ፈለቀን፣ አጥናፉ ብርሃኔንና አቤል ዋበላን ከሌሎች 5 የኢንተርኔት አምደኞችና ጋዜጠኞች ጋር በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸው ነበረ። ጉዳዩ በዚሁ ፍርድ ቤት እየታየ በነበረበት ወቅት በአምስቱ ላይ ማለትም ማህሌት ፋንታሁን፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳዬ፣ ዘላለም ክብረትና ተስፋለም ወለየስ ላይ አቃቤ ሕግ የመሠረተው ክስ እንዲቋረጥ ተደርጎ ከእስር ተፈተዋል። የቀሩት 5ቱ ሲከራከሩ ቆይተው በፈቃዱ ኃይሉ ቀደም ሲል ከተከሰሰበት የሕግ አንቀጽ ተለውጦ እንዲከላከል ሲበየንበት 4ቱ ማለትም ሶሊያና ሽመልስ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላን ፍርድ ቤቱ መከላከል ሳያስፈልጋቸው በነጻ እንዳሰነበታቸው አይዘነጋም። አቃቤ ሕግ በዚህ የታች ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሏል። ዛሬ መልስ ሰጪዎቹ ፍርድ ቤት በቀረቡበት ጊዜ አቶ በፈቃዱ ኃይሉ እንዳልቀረበ ታውቋል። ፍርድ ቤቱ ለምን እንዳልቀረበ ጠበቃውን አቶ አምሃ መኮንን ጠይቋል። አቶ አምሃ መኮንን በበኩላቸው ፍርድ ቤቱ ቀደም ሲል በነበረው ቀጠሮ ፖሊስ እንዲያቀርበው ትዕዛዝ ተሰጥቶት የነበረ ቢሆንም መልስ ሰጪው አሁን ይገኝበታል ከተባለው ከአዋሽ አርባ እንዳልመጣ አስረድተዋል። አቶ በፈቃዱ የተያዘውም በኮማንድ ፖስቱ ትዕዛዝ መሆኑን ገልጸዋል። አቶ በፈቃዱ ኃይሉ የተያዘው ለቪኦኤ በሰጠው ቃለ ምልልስ ምክንያት እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት ውስጥ ቀሪ የካቢኔ አባሎቻቸውን እንደሚያሳውቁ የገለጹ ሲሆን ትናንት የቤቶችና ከተማ ልማት ሚኒስትራቸው የሚሆኑትን ባለሥልጣን ሰይመዋል። እየገፋና እስካሁን ሳይታወቅ የቀረው ግን የውጭ ጉዳይ ሚኒስትርነቱ ወደ ማን እንደሚሄድ ነው። ከዚያ ውጭ ደግሞ የዚህ ዓመቱ የግሪን ፓርቲ ተወዳዳሪዋ ጂል ስታይን ኒውዮርክ ውስጥ የማንሃታን ክፍለ ከተማ ነዋሪዎችን በመምራት በሦስት ግዛቶች ዳግም የድምፅ ቆጠራ እንዲካሄድ ቅስቀሳ እያደረጉ ናቸው። በመጽሔት ዝርዝር ዘገባ ይኖረናል።
የሶሪያ መንግሥት ሽምቅ ተዋጊዎች በምስራቃዊ ግዛት እንዲቆዩ የሚፈቅድ ማንኛውም አይነት ስምምነት እንደገና ተሰባስበው በጀመሩት ወንጀል መቀጠል ስለሚያስችላቸው አልቀበልም ብሏል። ውጭ ጉዳይ መሥሪያ ቤቱ ባወጣውና የመንግሥቱ መገናኛ ብዙሃን ያሰራጩት ዘገባ ሽምቅ ተዋጊዎቹን አሸባሪዎች ሲል ይጠራል። መግለጫው ባለፉት ሦስት ሳምንታት አማጽያኑ መንግሥት በሚቆጣጠራቸው አካባቢዎች ላይ ባደረሱት የከባድ ጦር መሣሪያ ድብደባ 81 ሲቪሎች መገደላቸውንም ያወሳል። መግለጫው አክሎም በምስራቅ አሌፖ በአሸባሪዎች የታገቱ ሲል የገለጻቸውን ሲቪሎች መንግሥት ነጻ ያወጣል ብሏል። የሶሪያ መንግሥት ይህን የዛሬውን መግለጫ ያወጣው የዓለሙ ድርጅት የጸጥታው ምክር ቤት በአሌፖ የሰብአዊ እርዳታ አቅርቦቱን እውን ለማድረግ ለሰባት ቀናት የተኩስ አቁም እንዲደረግ ያቀረበውን ሐሳብ ሩሲያና ቻይና ድምፅን በድምፅ በመሻር መብታቸው ውድቅ ባደረጉት ማግስት ነው።
የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ የውጭ ጉዳይ ሚኒስትሮች ዛሬ ለዓመቱ የመጨረሻ ንግግራቸው ብራስልስ ላይ ሲገናኙ አጣዳፊ አጀንዳዎች ይጠብቋቸዋል። ኅብረቱ የተደቀነበት ትልቁ ፈተና ግን ይፋ አጀንዳው ሳይሆን ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚደንት ከሆኑ በኋላ ሊቀርጹ የሚችሉት ፖሊሲ መሆኑ እየተሰማ ነው። ተመራጩ ፕሬዚደንት ስለ ኅብረቱ የሰጧቸው ተቃራኒ አስተያየቶች እንዲሁም ቤጂንግን ያስቆጣው ትራምፕ ከታይዋን ፕሬዚደንት ጋር ያደረጉት አወዛጋቢ የቴሌፎን ንግግር የአውሮፓን ስጋት እንዳጠናከረው የፖለቲካ ተንታኞች ይጠቁማሉ። በተለይ ቁልፍ የሆነውን የጸጥታ ጥበቃ መስሪያ ቤት እንዲመሩ የመረጧቸው ሰዎች ቅይጥ ስሜት ማሳደሩንም ያስረዳሉ። የኔቶ ዋና ጸሐፊ የንስ ስቶልተንበርግ በትናንቱ ጋዜጣዊ መግለጫቸው ላይ እነዚህን ጥያቄዎች በቀጥታ አንስተው ባይናገሩም ከትራምፕና ቡድናቸው ጋር ተባብረን እንደምንሰራ እንጠብቃለን ብለዋል። ዩናይትድ ስቴትስ መዋጮ መክፈል ያልቻሉ የኔቶ አባላትን ከጥቃት አትከላከልም ሲሉ ዶናልድ ትራምፕ በዘመቻቸው ወቅት ይናገሩ እንጂ ዋሽንግተን ለኅብረቱ የገባችውን ቃል እንደማታጥፍ እምነት አለኝ ሲሉም የኔቶ ዋና ጸሐፊ ስቶልተንበርግ አስረድተዋል።
አንድ የዩናይትድ ስቴትስ ሪፐብሊካን ፓርቲ የውጭ ፖሊሲ ረዳት ዛሬ ለአንድ ሳምንት ጉብኝት ታይዋን ገብተዋል። ባለሥልጣኑ በጉብኝታቸው ወቅት ምናልባትም ከፕሬዚደንት ሳይ ኢንግዌን ጋርም ተገናኝተው ይነጋገራሉ ተብሎ ይጠበቃል። የታይዋኗ መሪ ዶናልድ ትራምፕ በፕሬዝደንታዊ ምርጫው ካሸነፉ በኋላ ስልክ ደውለው እንኳን ደስ ያለው ማለታቸው አይዘነጋም። የታይዋን ዲሞክራሲ በርካታ ሰላማዊ የሥልጣን ሽግግሮች ከአንድ ፓርቲ ወደ ሌላ የተሸጋገሩበት መሆኑ በስልጣኔ አንጻርም ብዙ መጓዟ ጥንካሬዋን ያሳያል ተብሏል።
ቱርክ ውስጥ የከሸፈው የሐምሌው መፈንቅለ መንግሥት ውስጥ እጃቸው አለበት ስትል አንካራ የከሰሰቻቸውን ሦስት ወታደሮቿን ወደ ሀገራቸው እንዲመለሱ አንድ የግሪክ ፍርድ ቤት ዛሬ ወስኗል። ከመፈንቅለ መንግሥት ሙከራው በኋላ ወደ ግሪክ ከተሰደዱት ስምንት ወታደሮች ሦስቱ የቱርክን ክስ አይቀበሉም። የቱርክ ፕሬዚደንት ራሲፕ ታይብ ኤርዶሃን በከሸፈው መፈንቅለ መንግሥት እጃቸው አለበት ተብለው የሚጠረጠሩ ጋዜጠኞችን፣ መምህራንን፣ በመንግሥቱ ውስጥ ወታደራዊና ሲቪል ሠራተኞችን እያሰሩ መሆናቸው ይታወቃል። ከአንድ መቶ ሺህ በላይ ሰዎች ከሥራ ተባረዋል። ከሰላሳ አምስት ሺህ በላይ የሚሆኑ ወታደራዊ መኮንኖችን ጨምሮ የፖለቲካ ተቃዋሚዎችም ተይዘው ታስረዋል።
በመጨረሻም የፈረንሳዩ ፕሬዚደንት ፍራንሷ ሆላንድ ቀድሞ የሀገር አስተዳደር ሚኒስትሩን በርናርድ ካዘነቭን ለጠቅላይ ሚኒስትርነት አጭተዋል። ካዘነቭ ዛሬ ስልጣን በፈቃዳቸው የለቀቁት ማኑኤል ቫላስን ይተካሉ። ቫልስ ጠቅላይ ሚኒስትርነታቸውን የለቀቁት በመጪው ዓመት ፕሬዝደንታዊ ምርጫ የሶሻሊስት ፓርቲውን ውክልና ለማግኘት ሲሉ ነው ተብሏል። ቫልስ እንደ ተመኙት የሶሻል ፓርቲውን ፕሬዝደንታዊ ውክልና ካገኙ ከ62 ዓመቱ የቀድሞው ጠቅላይ ሚኒስትር ፍራንሷ ፊሎን ጋር ይወዳደራሉ ተብሏል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ህዳር 27 2009 ዓመተ ምህረት ምሽት ፕሮግራም ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያ መንግሥት እየወሰደ ነው ያሉት የኃይል እርምጃ ያሳሰባቸው መሆኑን የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባሉ ክሪስ ኩንስ አስታውቀዋል። በምክር ቤቱ የውጭ ጉዳዮች ንዑስ ኮሚቴ አባል ሴናተር ክሪስ ኩንስ በተለይ ለአሜሪካ ድምፅ በሰጡት ቃል ይበልጥ አምባገነናዊ ወደ ሆነ አዝማሚያ እያመራ መሆኑን የሚጠቁም ነው፣ የኢትዮጵያ መንግሥት ማለት ነው ሲሉ ስጋት ያደረባቸው መሆኑን ገልጠዋል። የአሜሪካ ድምፅ ዘጋቢ ማይክል ቦውማን ነው ያነጋገራቸው። አሉላ ከበደ ያቀርበዋል።
ባለፈው ሳምንት አዲስ አበባ ላይ የታሰሩት የተቃዋሚው የኦሮሞ ፌዴራሊስት ኮንግሬስ ኦብኮ ሊቀመንበር ዶክተር መረራ ጉዲናና ሌሎች በእስር ላይ የሚገኙ የተቃዋሚ ፖለቲካ መሪዎች እንዲሁም ጋዜጠኞች እንዲለቀቁ በዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ንዑስ ኮሚቴ ከፍተኛ ወይም አንጋፋ የአመራር አባል ሴናተር ቤን ካርዲን የጠየቁበትን ጋዜጣዊ መግለጫ ተከትሎ ነው። ሌላው ዲሞክራት የውጭ ጉዳይ ንዑስ ኮሚቴ አባል ሴናተር ክሪስ ኩንስ የመንግስቱ እርምጃ ለዲሞክራሲ ዘለቄታ አደጋ ደቃይ ነው ሲሉ የተቹት። የኢትዮጵያን ጉዳይ የሚከታተሉ መሆናቸውን የተናገሩት ሚስተር ኩንስ በኢትዮጵያ የሚኖሩ የቤተሰብ አባላትና ዘመዶች ያሏቸው ወከባ የደረሰባቸው መሆኑን የታሰሩ ወዳጆቻቸው መኖሩን ጭምር የገለጹላቸው መኖራቸውን ጠቁመዋል።
ይህ አሁን ያለው የኢትዮጵያ መንግስት ይበልጥ አምባገነናዊ ወደሆነ አስተዳደር እያመራ ያለበትን አዝማሚያ የሚጠቁም ሌላ አዋኪ ምልክት ይመስለኛል። ውስብስቡን ውስጣዊ የፖለቲካና የክልል አወቃቀር እንዲሁም ከባድ ሊሰኙ የሚችሉትን ታሪካዊ ገጠመኞቻቸውን እገነዘባለሁ። ይሁንና መንግስቱ በቅርቡ የወሰዳቸው የኃይል እርምጃዎች ግን ዘለቄታ ላለው ዴሞክራሲ ተጨባጭ አደጋዎች ናቸው።
እናም የአሜሪካ አጋር ለሆነ የትኛውም አገር ተቀባይነት ያለውን አካሄድ ማጤናችንን እንቀጥላለን ያሉት ሴናተር ኩንስ ያ አጋርነቷ ትክክለኛ ነገር እንዲሆን በኢትዮጵያ ላይ አንዳች ግፊት ማድረግ ያስችል ይሆን ሲል ማይክል ለሰነዘረላቸው ጥያቄ ሲመልሱም
Ethiopia is a terrific development partner. We are one of their major donors. In fact, I think their largest donor in development.
Ethiopia የዩናይትድ ስቴትስ ድንቅ የሆነች የልማት አጋር ናት። እኛ ከዋነኞቹ ለጋሾቿ አንዱ ነን። በልማት ትብብርም ትልቁ የኢትዮጵያ ለጋሽ አገር ነን። ለምሳሌ ያህል የምርት ውጤቶችን ለማሳደግ በተከናወኑ ስራዎች አመርቂ ውጤቶችን አግኝተናል። በኢትዮጵያ ያለውን የሕክምና አቅርቦት ለማሻሻል በሚደረጉ ጥረቶችም በትብብር በመስራት ላይ እንገኛለን። ተባብረን እንሰራለን። በመሆኑም እነዚህ የኃይል እርምጃዎችን ለማስቆም ከኢትዮጵያ ጋር ለመስራት የሚያስችል ሁኔታ አለ ብለንም እናምናለን።
ሴናተር ኩንስ በተጨማሪም የኢትዮጵያ መንግስት በዚያች ሀገር በሚንቀሳቀሱ መንግስት ያልሆኑ ድርጅቶችና በንግግር ነጻነት ላይ የጣላቸው ገደቦችም ሌሎቹ አሳሳቢ ጉዳዮች ናቸው ሲሉ ተችተዋል። ሌላው የምክር ቤት አባል ሴናተር ካርዲን በበኩላቸው በትላንቱ ዘገባ እንዳቀረብ ነው የኢትዮጵያ መንግስት በሲቪል ማህበረሰብ አባላት፣ የተቃዋሚ መሪዎችና በመገናኛ ብዙሀን ላይ እየወሰደ ነው ያሉት እርምጃ ያወገዙበትን አዲስ አበባ በቅርቡ የታሰሩትን የተቃዋሚ መሪ ዶክተር መረራ ጉዲና በአስቸኳይ እንዲለቀቁ የጠየቁበትን ጋዜጣዊ መግለጫ ማውጣታቸው ይታወሳል። ሚስተር ካርዲን ባለፈው የሚያዝያ ወር በምክር ቤቱ የሁለቱንም የፖለቲካ ፓርቲዎች ድጋፍ ያገኘ የሕግ ረቂቅ አርቅቀው ከማቅረባቸውም በላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ መንግስት ለኢትዮጵያ ለሚሰጠው የጸጥታ ጉዳዮች የሚውል ድጋፍ እንዲመረመርም ጠይቀዋል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የዶክተር መረራ ጉዲናን መታሰር በተመለከተ የተሻለው አማራጭ ፖለቲካዊ መፍትሄ መሆኑን የተቃዋሚ ፓርቲ መሪዎችና የቀድሞ የፓርላማ አባላት አሳስበዋል። ዶክተር መረራ ሰላማዊ ታጋይ መሆናቸውን እናውቃለን ያሉት እነዚህ የፖለቲካ ሰዎች መንግሥት መፍትሄ እንዲሰጥ ጥሪ አቅርበዋል። የዶክተር መረራ መታሰር በሰላማዊ ትግሉ ላይ ተጽዕኖ ያሳድራል ብለዋል ለቪኦኤ ቃላቸውን የሰጡት እነዚሁ የፖለቲካ ሰዎች። እስክንድር ፍሬው ዝርዝሩን ልኮልናል።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በፖለቲካ እምነት የተለያዩ አካሄዶችን ያማከለ አቋም ያራምዳሉ። መገንጠልን የሚደግፉ አንዳንድ የኦሮሞ ድርጅቶችን በሐሳብ ሞግተዋል፣ በብዕር ተከራክረዋል። ለኦሮሞ ሕዝብ የሚያዋጣው በቁጥሩና በቆዳ ስፋቱ ልክ መብቱን ማስከበር እንደሆነም በአደባባይ የሚናገሩት እምነታቸው ነው። እንደ ቁመታችን መብታችንን እናስከብራለን የሚለው አባባላቸው የዚህ አቋማቸው ማሳረጊያ ሆኖ ዘልቋል። በቋንቋ ላይ የተመሰረተን ፌዴራሊዝም ከመታቸው ወገኖች ጋርም ዶክተር መረራ አይስማሙም። በዚያው ልክ ግን እንደዚህ አይነቱ ፌዴራሊዝም ዲሞክራሲያዊና በትክክል የሚተገበር መሆን እንዳለበት በመግለጽ ከገዢው ፓርቲ ጋር ተሟግተዋል። በእነዚህ አቋሞቻቸው ለረጅም ዓመታት በኢትዮጵያ ፖለቲካ ውስጥ የቆዩት ዶክተር መረራ ጉዲና ሰሞኑን ያስቸኳይ ጊዜ አዋጁን ክልከላ ተላልፈዋል በሚል መታሰራቸውን መንግስት አስታውቋል። የኚህ ታዋቂ ፖለቲከኛ መታሰር እንደሚያሳስባቸው የተቃዋሚ ፓርቲ መሪዎች ተናግረዋል። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ሊቀመንበርና የቀድሞ የፓርላማ አባል ዶክተር ጫኔ ከበደ የእርሳቸው መታሰር በሰላማዊ ትግሉ ላይ ከፍተኛ ተጽዕኖ ያሳድራል ይላሉ።
ለሰላማዊ ትግሉ ሂደት እንቅስቃሴ ግን ከምንም በላይ ዶክተር መረራ መታሰር በእጅጉ ይጎዳዋል ብለን እናስባለን። ስለዚህ መንግስት ከተቃዋሚ ፓርቲዎች ጋር አደርገዋለሁ ብሎ ለሚለው ንግግርም ሆነ የውይይት መርሃ ግብር ከምንም በላይ እንቅፋት ሊሆን ይችላል ብለን እናስባለን። ምክንያቱም የኒህ ሰውዬ መታሰር ለፖለቲካው፣ ለዲሞክራሲያዊ ግንባታ ቀላል አስተዋጽኦ ያላደረጉ ሰው ናቸው እና ስለዚህ ባላቸው ተሞክሮና ባላቸው የትግል ሂደት ወቅት ለሰላማዊ ትግሉ ከፍተኛ የሆነ አስተዋጽኦ ከማበርከታቸውም በላይ ሪሊ ለኦሮሞ ሕዝብ ትልቅ ምልክት ናቸው ብለን ነው የምናስበው በእኛ በኩል። ይሄ በሆነበት ሁኔታ ላይ መንግስት አደርገዋለሁ ብሎ የሚያስበው ከተቃዋሚዎች ጋር የሚደረገው ማንኛውም አይነት ውይይት በጥርጣሬ አይን እንድናየው ነው የሚያደርገን።
የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚዳንት ዶክተር በዛብህ ደምሴ ሌላው አስተያየት ሰጪ ናቸው። መንግስት ለጉዳዩ እልባት ሊሰጥ እንደሚገባ ይመክራሉ።
እሳቸው እዛ ስብሰባ ላይ የተገኙት ሽብርተኞች ተብለው በእኛ መንግስት የተፈረጁት አካላት አይደለም የጋበዛቸው። የጋበዛቸው የአውሮፓ ፓርላማ ነው። አሁን ሆነ የተባለውን መንግስት በሆደ ሰፊነት በመመልከት በትዕግስት ተመልክቶ እልባት እንዲሰጠው ነው እኔ እንዳው ለማሳሰብ የምወደው። ምክንያቱም እኔ ዶክተር መረራን ለብዙ ጊዜ ነው የማውቃቸው። ዶክተር መረራ ጉዲና ሽብርተኝነትን በከፍተኛ ደረጃ የሚቃወሙ በሰላማዊ ትግል የሚያምኑ ሰው መሆናቸውን ነው የማውቀው። ስለዚህ መንግስት ሰላማዊ ታጋይ መሆናቸውን ተረድቶ የሚያውቀውም ይመስለኛል መልስ ቢሰጥና ሰውየውንም ደግሞ ነጻነታቸው እንዲያከብርላቸው እመኛለሁ።
የቀድሞው የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስም ዶክተር መረራ ሰላማዊ ታጋይ መሆናቸውን አስታውሰዋል። በመንግስትም ሆነ በእርሳቸው በኩል ያለው ሁኔታ ታይቶ ፖለቲካዊ መፍትሄ ሊፈለግ እንደሚገባ ይናገራሉ።
ዶክተር መረራ ጉዲናን እኔ እስከማውቀው የኢትዮጵያ ሕዝብ ብቻ ሳይሆን የኢትዮጵያ መንግስትን በጣም የሚያከብራቸው ሰው ናቸው። በቅርቡ እንኳን በአንድ ስብሰባ ላይ መታገል ካለባችሁ እንደ ዶክተር መረራ ጉዲና ሕጋዊ በሆነ መንገድ በሰለጠነ መንገድ ብለው ትልቅ ባለስልጣን ስናገሩ ሰምቻለሁ። እንግዲህ አሁን የተፈጠረውን ሁኔታ ሳየው በእርግጥ በመንግስት በኩልም ያለውን ማየት ያስፈልጋል። እንግዲህ ፕሮፌሰር በተለይ ከአዲሱ አዋጅም ከነባሩ የሽብርተኛ ጸረ ሽብርተኛ አዋጅ ማቋያ ያላዩት ነገር ካለ ያንን ከመንግስት ጋር መነጋገርና መፍታት የሚያስፈልግ ይመስለኛል። በተረፈ ግን እኔ እስከማውቀው የሁለቱንም ወገን አይቶ ዶክተሩ ያልተረዱት መንገድ ካለ ያንን ተነጋግረው ከመንግስት ጋር ተነጋግረው ወደ መፍትሄ ማግኘቱ የሚሄዱበት መንገድ ላይ ማተኮሩ ይሻላል እንጂ ሁለቱም ወገን የሚካረሩበት ልህ የሚጋቡበትን ነገር ፕሮቮክ ማድረጉ ጠቃሚ አያደርግም። እንደ እሳቸው ሆነን እንደ ቤተሰቦቻቸው ቅርብ ሰዎቻቸው ሆነን ካየን ፔኑን መጋራት ካለብን የእሳቸውን ፖለቲካዊ መፍትሄ የማግኘቱ ላይ ጠንክሮ መስራት የሚያስፈልግ ይመስለኛል።
ዶክተር መረራ ጉዲና የታሰሩት ያስቸኳይ ጊዜ አዋጁን ክልከላ በመተላለፋቸው እንደሆነ የኢትዮጵያ መንግስት መግለጹ ይታወሳል። ሰሞኑን መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ይህንኑ ነበር የገለጹት።
The detention of Dr. Merara Gudina is related to the state of emergency. There is a provision in the state of emergency that for example connecting ways or maybe conspiring ways those who are levels
የዶክተር መረራ ጉዲና መታሰር ካስቸኳይ ጊዜ አዋጁ ጋር የተገናኘ ነው። ባስቸኳይ ጊዜ አዋጁ ውስጥ ባሸባሪነት ከተፈረጁ ድርጅቶች ጋር መገናኘትና ማሴርን የሚከለክል ክፍል አለ። ይህንን ክልከላ በመተላለፋቸው ታስረዋል። ሌላ ዝርዝር መረጃ ቀስ በቀስ ከህግ አካላት ወይም ከኮማንድ ፖስቱ ልናገኝ እንችላለን።
የዶክተር መረራ መታሰር የተሰማው መንግስት ተቃዋሚዎችን በተለያዩ የዲሞክራሲ ግንባታ ሂደቶች ለማሳተፍ ቃል በገባበት ለተግባራዊነቱም እየተንቀሳቀሰ ባለበት ወቅት ነው። አስተያየት ሰጪዎቹም ሁኔታው እንደዚህ አይነቱን ሂደት ይጎዳል ባይ ናቸው። ዶክተር ነገሪ በዚህ ጉዳይ ላይ ምላሽ ሲሰጡ ስጋቱን እንደማይጋሩት ነበር የተቆሙት። የኢትዮጵያ መንግስት በዶክተር መረራ ጉዲና መታሰር ላይ የሰጠው ተጨማሪ ማብራሪያ የለም። ዶክተር መረራ ጉዲና ከተቃዋሚ ፓርቲ መሪነታቸው በተጨማሪ የቀድሞው የኢትዮጵያ ፓርላማ አባል ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ ዘገባ እንለፍ። የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ከእስር እንዲፈቱ ተንቀሳቅሳችኋል በሚል በሽብር አድራጎት የተከሰሱ 19 ሰዎች እንዲከላከሉ ጉዳዩን የያዘው ፍርድ ቤት ዛሬ ብይን ሰጥቷል። ይሁን እንጂ ተከሳሾቹ ቂሊንጦ ማረሚያ ቤት ሲቃጠል ማስረጃዎቻችን አብረው በመቃጠላቸው አንከላከልም ብለዋል። ጠበቃቸውን ጽዮን ግርማ ማምሻውን አነጋግራለች።
እኔ ሰይድ አብደላ እባላለሁ። በሚያከድር መሐመድ መዝገብ በሁለቱም ጋዜጠኞች ካሊድ መሐመድ እና ዳርሰናሶን ጨምሮ ያለበት የ19 ተከሳሾች ጠበቃ ነኝ። እነሱ ቀጠሮም ዛሬ ነበረ አሁን ብይን የተቀጠረው። በዚህ መሰረት ፍርድ ቤቱ ዛሬ ሁሉም 19 ተከሳሾች እንዲከላከሉ ብይን ሰጥቷል። ተከሳሾቹም ማረሚያ ቤት ካለው ሁኔታ አንጻር እዛ ውስጥ ብዙ ግፍ እየደረሰብን ነው፣ አንድ ክፍል ውስጥ ተቀልፎብን የምንውለው፣ መከላከያን አዘጋጀት አንችልም በሚል ያው መከላከል እንደማይፈልጉ ለፍርድ ቤቱ አሳውቀዋል።
እነዚህ 19 ተከሳሾች በምንድን ነው እየተከሰሱት? እንደው ወደ ኋላ ሄደን ሁኔታውን ለአድማጮቻችንም እንደው ለማስታወስ በምንድን ነው የተከሰሱት? በዚህ በአንድ መዝገብ መቼ ነው የተከሰሱት? ዛሬ ስንተኛ ጊዜያቸው ነው ፍርድ ቤት ሲቀርቡ?
ያው እንግዲህ በቁጥር ችሎቱን ብዛት ለማስታወስ አይቻልም። ያው 2007 መጨረሻ አካባቢ ክረምት ላይ የተከሰሱት ፍርድ ቤት ግድ በነበረበት ጊዜ በተረኛ ችሎት ላይ የተከሰሱት 2007 መጨረሻ አካባቢ አንድ አመት በላይ አቃቢ ምስክ ፈጅቷል። ቢዝነስ ከሚሰጥበት ጊዜ ድረስ የተከሰሱበት ወንጀል ያው በሽብር ወንጀል ነው። አሁን ሰዓት ተሰጥቶ የሚገኙትም በሙስሊም መፍትሄ አፈላላጊ ኮሚቴ የነበሩትም አቡበከር አህመድ መዝገብ የተከሰሱትን ሰዎች እናሰጣለን በሚል ተንቀሳቅሳችኋል በሚል በሽብርተኝና ድርጅት አባ ውስጥ በመፈራተት በሚል የተከሰሱ አቃቢ ህግ ምስክር ከሰሳሉ።
አቃቢ ህግ ምስክሩን ካሰማ በኋላ ተከላከሉ የተባሉት የትኛውን ወንጀል ፈጽማችኋል በሚል ነው ብይኑ የተሰጠው?
ለማሰጣት ተንቀሳቅሳችኋል ከ2004 ጀምሮ ከነሱ ጋርም አብራችሁ በአንዋር መስጊድ በአዋሊያ እና በበኒ መስጊድ ሲካሄድ በነበረው እንዲሁም በስልጤ ዞን በወልቂጤ በጅማ አካባቢ ስትንቀሳቀሱ ነበረ። ከጅማ አካባቢ የመጡ ሰዎች አሉ ታሰሩ ከነሱ ጋር በሚል ጥፋተኛ ተብለው እንዲከላከሉ ብዙ የተሰጠ
እንግዲህ ደንበኞቹ አንከላከልም ብለዋል ብለው ቀደም ሲል ጠቅሰዋል። እና ለምንድን ነው አንከላከልም ብለው ያስረዱት ምክንያት ምንድን ነው? ፍርቤት ውስጥ ይደርስብናል ያሉት
ተከሳሾቹ ዛሬም ችሎት ላይ ተናግረዋል። እንግዲህ ማረሚያ ቤት ውስጥ ማረሚያ ቤቱን ከደረሰበት ቃጠሎ በኋላ ለመከላከያ የሚያስፈልግን ዶክመንቶች እንዳለ ተቃጥለውብና ያልተቃጠሉትንም ደግሞ ተቀምጠን የማረሚያ ቤት ፖሊሶች እጅ ነው የሚገኘ። እንደዚሁም ደግሞ ከዛ በኋላ አንድ ክፍል ውስጥ የማረሚያ ቤት ውስጥ ባሉ ክፍሎች ውስጥ እዛ ውስጥ ተቆልፎብን ነው የምንለው ከሌሎች ታራሚዎች አንድ ላይ ከተከሰስነው ጋር መገናኘት መወያየት አንችልም እንደልባችን። እንዲሁም ደግሞ በዚህ አይነት ሁኔታ መከላከያ እስከሚሰማበት ጊዜ ድረስ ያንስ አንድ አመት ሊፈጅ ይችላል። የመከላከያ ማሰማቱ ሂደት የአቃቢ ምስክር ማሰማት ሂደት ከፈጀ ጊዜ አንጻር፣ ስለዚህ ይህንን እዚህ ማረሚያ ቤት እሱነን መከታተል አንችልም። ስለዚህ ተወስኖብን ያው ተቀጠሮ ወሰና የዳኞች ቤት ማለት ሁሉም ተካለው ወደ ሸዋሮ ቤት ወይም ደግሞ ወደ ዞሪ እንድንሄ ሆኖ ውሳኔ ይሰጣል። እነሱ የሚል ነው መከላከል።
ፍርድ ቤቱ ምን ወሰነ በዚህ ላይ በእነሱ ባቀረቡት አቤቱታ ላይ?
ያው እንግዲህ መከላከል ወስነን ከሳሾች አንከላከልም ብለዋል። ስለዚህ እንደ መከላከል እንዳስፈለጉ መዝገቡ ላይ መስግቦ ታህሳስ 4 ፍርድ ለመስጠት ቀጥሯል።
በተመሳሳይ ዛሬ ከዚሁ ጋር የተያያዘ የቀረበ ጉዳይ አለ በፍርድ ቤት?
አዎ፣ ሌላ ጉዳይ አለ። በተመሳሳይ ወንጀል 7 ሰዎች ያለው የተከሰሱበት መዝገብ ነበረ። እሱ መዝገብ ደግሞ ከዚህ በፊት ባለፈው በ23 የነበረው ቀጠሮ እንዲከላከሉ ጊዜ ተሰጥቶ እነሱም አንከላከልም ብለው አንከላከልም የሚለውን በጽሁፍ አቅርቡ ተብሎ ዛሬ በጽሁፍ ቀርቦ ነበር። በዚሁ መሰረት ፍርድ ቤቱ ያንን መዝግቦ ፍርድ ለመስጠት ለታህሳስ 24 ቀጠሮ ይዟል።
እነዚህ እስረኞች ቂሊንጦ ነው የሚገኙት? አሁን ከቃጠሎ በኋላ?
አዎ፣ ሁሉም ቂሊንጦ ነው የሚገኙት። ከእነሱ ውስጥም ከተከረኑ ቀጥፋት አሁን ተከላከሉ ከተባሉት ሰዎችም በቃጠሎ የተከሰሱ ሰዎችም አሉ። ተሳፋቸው ያለ ቃጠሎ ውስጥ ተብሎ ማቃጠል ውስጥ 4 ሰዎች ከእነዚህ ከሁለቱ መዝገቦች ላይ አሁን በቀደም ዕለት 23/38 ሰዎች ላይ በተመሰረተ ክስ ውስጥ የተካተቱ ሰዎችም አሉ። ውስ የሚካተቱ አሁን በሁለተኛ ድጋሚ እንደበጅ የተከሰሱ አሉ።
እሺ፣ አቶ ሰይድ እንግዲህ ለሰጡ መረጃ በጣም እናመሰግናለን። እግዜር ይስጥልን።
እሺ፣
ወደ ቀጣይ ዘገባ እናልፋለን። የተከበራችሁ አድማጮች፣ በዓለም ዙሪያ በ33 ሀገሮች ውስጥ በከባድ ችግር ላይ ላለ ወደ 93 ሚሊዮን የሚጠጋ ቁጥር ላለው ሰው የ22 ቢሊዮን ዶላር እርዳታ እንዲሰበሰብ የተባበሩት መንግሥታት ድርጅት ጠይቋል። ይህ ጥያቄ እስካሁን ከታዩት ሁሉ የገዘፈ መሆኑን ጠቅሳ ሊሳ ሽላይን ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
በዓለማችን ከሁለተኛው የዓለም ጦርነት ወዲህ ባልታየ መልኩ የገዘፈ ሰብአዊ ቀውስ መደቀኑን ነው የተባበሩት መንግስታት ድርጅት ያስገነዘበው። ከ128 ሚሊዮን በላይ ሕዝብ በግጭት ከመኖሪያ በመፈናቀል በተፈጥሮ አደጋ ለከባድ ችግር ተጋልጧል፣ አስቸኳይ እርዳታ ያስፈልገዋል ብሏል። ከ128 ሚሊዮን ውስጥ 93 ሚሊዮን ገደማ የሚሆነው ሕዝብ አጣዳፊ ሕይወት አድን እርዳታ እንደሚያሻው የመንግስታቱ ድርጅት አስታውቋል። የድርጅቱ የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊ ስቴፈን ኦብራያን የተጠየቀው የብዙ ቢሊዮን ዶላር እርዳታ የብዙ ሚሊዮን ሰዎች ሕይወት ላይ ወሳኝ ለውጥ ያመጣል ብለዋል።
It will translate into life-saving food assistance to people on the brink of starvation.
በቻድ ሐይቅ ተፋሰስ አካባቢና በደቡብ ሱዳን ረሃብ አፋፍ ላይ ላሉት ሰዎች ሕይወት አድን የምግብ እርዳታ ይቀርብበታል። በሶሪያ፣ በኢራቅና በየመን ከማንኛቸውም በከፋ ሁኔታ ለጥቃት ተጋልጠው ላሉት ሰዎች ጥበቃ ይሰጥበታል። በኤልኒኖ የአየር ሁኔታ ምክንያት ከትምህርት ገበታ የተስተጓጉሉ ልጆችን ትምህርታቸውን እንዲቀጥሉ ለመርዳት ይውላል። ሌሎችም ብዙ ብዙ እርዳታዎች ይደረጉበታል።
የተባበሩት መንግስታት ድርጅት የሶሪያን ቀውስ ከማናቸውም የከበደው ስጋቱ አድርጎ እንደመያዙ መጠን በሀገር ውስጥ ለተፈናቀሉ ወይም በየአጎራባች ሀገር ተሰደው ላሉት ወደ 13 ሚሊዮን የሚደርሱ ሶሪያውያንን ለመርዳት ይንቀሳቀሳል። ረዳት ዋና ጸሐፊ ስቴፈን ኦብራያን ለቪኦኤ በሰጡት ቃል ታዲያ ሰብአዊ እርዳታ ጊዜያዊ መፍትሄ ብቻ መሆኑን አስገንዝበው ከአምስት ዓመታት በላይ በጦርነት ሲሰቃይ የኖረውን የሶሪያን ሕዝብ ከመከራው ሊገላግለው የሚችለው ፖለቲካ መፍትሄ ብቻ ነው ብለዋል።
Humanitarians can do no more than fill the gaps of people who either need food or shelter.
የሰባዊ እርዳታ ለጋሾች ምግብ፣ መጠለያ፣ መድኃኒት፣ ሕክምና ለሚያስፈልጋቸው ይሰጣሉ፣ መውጣት ያለባቸውን ያወጣሉ። ውሃ፣ የንጽህና አገልግሎትና ሌላም ህይወት ማቆያ እርዳታ ይሰጣሉ። ከዚያ ባለፈ ሌላ ሊያደርጉ አይቻላቸው።
የተባበሩት መንግስታት ድርጅት ከሶሪያ ሌላ የመን፣ ደቡብ ሱዳንና ናይጄሪያን ህዝብ በአገር ውስጥና በውጭም የሚፈናቀልባቸው እንደመሆናቸው ባንገብጋቢ የሰብአዊ እርዳታ ጠባቂዎች ዝርዝር ውስጥ ይዟቸዋል። ከደቡብ ሱዳን ለምሳሌ ያህል 80% ሴቶችና ህጻናት የሆኑ 1.2 ሚሊዮን ሰዎች መሰደዳቸውን ያመለከተው የመንግስታቱ ድርጅት ይህም ከአፍሪካ ከማናቸውም ግዙፉ የስደተኛ እንቅስቃሴ እንደሆነ አመልክቷል።
ወደ ተከታዩ የመጽሔት ዘገባ እናልፋለን። የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት ቀሪ የካቢኔ አባሎቻቸውን እንደሚያሳውቁ የገለጹ ሲሆን ትናንት ሰኞ የቤቶችና ከተማ ልማት ሚኒስትራቸው የሚሆኑትን ባለስልጣን ሰይመዋል። እስካሁን ሳይታወቅ ተንጠልጥሎ ያለውና ብዙዎች አፍጥጠው የሚጠባበቁት ግን የውጭ ጉዳይ ሚኒስትርነቱ ወደ ማን እንደሚዘምብ ገና ፍጹም ግልጽ አይደለም። በሌላ በኩል ደግሞ የዚህ አመቱ የግሪን ፓርቲ ተወዳዳሪዋ የነበሩት ወይም የአረንጓዴ ፓርቲው ፕሬዝደንታዊ ተወዳዳሪ የነበሩት ጂል ስታይን ኒውዮርክ ውስጥ የማንሃታንን ክፍለ ከተማ ነዋሪ እየመሩ በሶስት ግዛቶች ውስጥ የድምፅ ቆጠራው በድጋሚ እንዲካሄድ ቅስቀሳ እያደረጉ ናቸው። የራሞን ቴይለር ዘገባ አለ፣ አዲሱ አበባ ያቀርበዋል።
በቀዝቃዛው የሰኞ ማለዳ አየር ከትራምፕ ህንጻ ወጣ ብሎ ከፍተኛ ፉክክር በታየባቸው ሶስት ግዛቶች ዳግም የድምፅ ቆጠራ እንዲካሄድ የሚጠይቁ ሰልፈኞች ሲፈክሩ ይሰማሉ። ያለፈው ወር የምርጫ ውጤት አለመጭበርበሩ እንዲታወቅ የሚጠይቀውን የማንሃተን ስብስብ የግሪን ፓርቲዋ ተወዳዳሪ ጂል ስታይን ናቸው መሪዋ።
We are here to assure Donald Trump that there is nothing to be afraid of.
እዚህ የተገኘነው ዶናልድ ትራምፕ አንዳችም የሚያስፈራቸው ነገር እንደሌለ ልናረጋግጥላቸው ነው። በዲሞክራሲ ካመኑ፣ ባገኙት ድል ትክክለኛነት ከተማመኑ ቁጣውን ትተው ረጋ ሰከን ይበሉ ልንል ነው።
ሬቸል ዲሳሪዮ የዳግም ድምጽ ቆጠራውን ጥያቄ ይደግፋሉ።
As voters we need to make sure that democracy is not being in any way
ድምጽ ሰጪዎች እንደመሆናችን መጠን ዲሞክራሲ በትክክል ለመስራቱና ድምጻችን በአግባቡ ለመቆጠሩ እርግጠኞች መሆን እንፈልጋለን።
ፒም ኮች ግን ድምጽ እንደገና ይቆጠር የሚለውን ጥያቄ አይደግፉም።
We all get a chance to vote. Everyone did.
ሁላችንም የመምረጥ እድል አግኝተናል። ሁሉም ሰው መርጧል። አሁን ወደፊት መቀጠል ብቻ ነው ያለብን።
ይህ በእንዲህ እንዳለ በአሁኑ ሰዓት ትራምፕ ህንጻ ውስጥ እየተካሄደ ያለው ክንውን የአገሪቱን ቀጣይ ከፍተኛ ባለሥልጣን መሰየም ነው። እናም ተመራጭ ፕሬዝዳንት ዶናልድ ትራምፕ ካሏቸው ዝርዝሮች ውስጥ ለውጭ ጉዳይ ሚኒስትርነት ያጯቸውን በቻይና የቀድሞው የዩናይትድ ስቴትስ አምባሳደር ጆን ሃንስማንን ጨምሮ ዝርዝሮችን ይፋ እያደረጉ ነው። ይህ ምርጫ ግን በተለይም ሰሞኑን ያነጋገረውና ትራምፕ በቅርቡ ከታይዋን ፕሬዝዳንት ጋር ካደረጉት የእንኳን ደስ ያለው የስልክ ውይይት አኳያ ትልቅ እርምጃ ነው ተብሏል። ምክንያቱም የሁለቱ የስልክ ውይይት ለቻይናና ለአሜሪካ ግንኙነቶች ስጋት ደቃይ ነው በመባሉ። ሌሎች የሚካሄዱና መሞላት ያለባቸው የካቢኔ ቦታዎች እንደ የአገር ውስጥ የኢነርጂ፣ የእርሻ፣ የአርበኞች ጉዳዮችና የአገር ውስጥ ደህንነት ሚኒስቴሮች ተራቸውን እየጠበቁ ነው። ትናንትና ሰኞ ማለት ነው የትራምፕ የምርጫ ዘመቻ ቡድን የነርቭና የአእምሮ ቀዶ ህክምና ዶክተሩንና በአሁኑ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሪፐብሊካን ፓርቲውን ተወክለው የተወዳደሩትን ቤን ካርሰንን ለቤቶችና ለከተማ ልማት ሚኒስትርነት አጭቷል።
ዶክተር ቤን ካርሰንን ለቤቶችና ከተማ ልማት ሚኒስትርነት ስናጭ ደስታ ይሰማናል። በዚህ የሽግግር ሳምንት ሌላ ውጤታማ ክንውን ለማየት እንጥራለን።
ይህ በእንዲህ እንዳለ ለአካባቢ የአየር ንብረት ጥበቃ የቆሙት የቀድሞ የዩናይትድ ስቴትስ ምክትል ፕሬዚዳንት አልጎር ከዶናልድ ትራምፕና ከሴት ልጃቸው ኢቫንካ ጋር ተገናኝተው ነበርና ለመልካም የጋራ ግንኙነት የተካሄደ ሐቀኛ ውይይት ብለውታል።
I found an extremely interesting conversation.
እጅግ አመርቂና አስደሳች ይት ነበር ይከተላል።
ዶናልድ ትራምፕ ያየን ንብረት ለውጥ የቻይና ማደናገሪያ ነው ብለው ቢያምኑም አቋማቸውን ዳግም ለመመርመር ፈቃደኛ እንደሆኑ ግን ባለፈው ሳምንት ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ውይይት ተቆመዋል። የምታደምጡት ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ዝግጅት ነው። የተከበራችሁ አድማጮች አሁን የስቱዲዮ ሰዓታችን በዋሽንግተን ከቀኑ 7 ሰዓት ከ35 ደቂቃ መሆኑን ያሳያል። በኢትዮጵያ ከምሽቱ 3 ሰዓት ከ35 ነው። አድማጮች እናስተናግዳችሁ ሰለሞን ክፍሌና
እኔም ሰሎሞን አባተነን። ቴክኒሻኑ ኦድሬስ ሬጅስ፣ የፕሮግራሙ መሪ ንጉሱ ታምሬ ከባልደረቦቻችንና በኢትዮጵያና በዓለም ዙሪያ ካሉ ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። አሁን ከእናንተው የስልክ አስተያየቶች ጥቂቱን እናስደምጣችሁ።
ተነስትልኝ የአማርኛ ፕሮግራም ዜና ፕሮግራም አዘጋጆች አሜሪካ፣ በትላንትና ወዲያው ዜናችሁ ላይ ስለ ጋቦኑ ምርጫና ውጤት ከዛ በኋላም ተሸናፊው ፕሬዚዳንት የቀድሞ ፕሬዚዳንት መሸነፋቸውን አምነው ለአዲሱ ተቃዋሚ አሸናፊያቸው ስልጣኔን አስረክባለሁ እና እንኳን ደስ ያለ የሚልም በስልክ ደውሎ ሲናገሩ ይሄ ነገር እውነት አፍሪካ ውስጥ ነው የተካሄደው ብዬ እስከ መጠራጠር እና ዞር ስለካ ደግሞ የኔን ሀገር አለች የኔ ነገር ሀገር ሳስባት እንደው መቼ ይሆን እንዲህ አይነቱ ነገር እኔ ባልደስ ለልጆቼ መቼ ይሆን ይህን ነገር ማወራላቸው ወይም እነሱ የሚያዩት ብዬ በጣም ከፍተኛ ቅናት ተሰማኝ እና አዘንኩ። በጣም ደስ ማለኝ አዘንኩ። ከሚኒክ ዮሐንስ ሚንደናውልኝ። ለአሜሪካ ድምፅ የአማርኛው ዝግጅት ክፍል አዘጋጆች በቅድሚያ እንደምን አላችሁ? የምዕራብ አፍሪካዊቷን ጋምቢያ ለ22 ዓመት የመሩት ያህያ ጃሜህ የፕሬዝዳንታዊ ምርጫ ሽንፈታቸውን ተቀብለው ትናንትና ምሽት በአገሪቷ ብሔራዊ ቴሌቪዥን ጣቢያ ንግግር ያደረጉት የጋምቢያ ፕሬዝዳንት ተወዳድሮ ላሸነፋቸው ተመራጭ ፕሬዝዳንት አዳማ ባሮ የእንኳን ደስ ያለው መልእክት አስተላልፈው ስልጣናቸውን በሰላም እንደሚያስረክቡ ቃል የገቡበትን ንግግር ስሰማ እንባ የተናነቀኝ። ለምን ብትሉኝ ጋምቢያ በቅኝ ግዛት ስር ሆና እያለ ኢትዮጵያ በነጻነት ብቸኛዋ አፍሪካዊት ሀገር ነበረች። ነገር ግን ወደ ኋላ ያለውን ድክመት ትተን በ1997 ዓ.ም. ታሪካዊ ምርጫ ተካሂዶ የኢትዮጵያ ሕዝብ በነቂስ ወጥቶ ድምጽ ሰጥቶ ነበር። ያም ተስፋ 200 ንጹሃን እንደም አፍስሰው ስልጣን ወይም ሞት በሚሉ ጨካኞች እውነት ተደፍጥጦ አሁን ካለንበት አስከፊ ጊዜ ደረስን። 1997 ኢህአዴግ ሽንፈቱን ቢቀበል ኖሮ ኢትዮጵያ ከጋናና ከቦትስዋና ቀጥሎ ሶስተኛዋ ዲሞክራሲያዊት ሀገር ትሆን ነበር። ያ እድል ግን ከ12 ዓመት በኋላ ለጋምቢያ ሆነ። ጋምቢያም አልፋን ተራመደች። ሀገራችንስ ባለ ህሊና መሪ አግኝታ መቼ ይሆን ህዝቡ ሰላም የሚያገኘው? እግዚአብሔር ይርዳን። ምህረት ከሚነሶታ።
እናመሰግናለን የተከበራችሁ አድማጮች ስለ አስተያየቶቻችሁ። ተዘዋዋሪውና ነጻው የስልክ መስመራችን 2022059942 ሁልጊዜ እናንተን ለማስተናገድ ክፍት ነው። የውስጥ መስመር 14 ነው። በኢሜይል የምትጠቀሙ ደግሞ horn@voanews.com ላይ ብትጽፉ ወዲያው ይደርሰናል መልእክታችሁ። አሁን የሰዓቱን ዋና ዋና ዜና ሰሎሞን ያሰማናል።
በጋምቢያ በተሰናባቹ ፕሬዝደንት ያህያ ጃሜ አስተዳደር ወቅት የታሰሩ 18 የፖለቲካ ተቃዋሚዎችና ሌሎች ተለቀዋል። እስረኞቹ የተፈቱት ባለፈው ሳምንት ፕሬዝደንታዊ ምርጫ የተቃዋሚው ፓርቲ መሪ አዳማ ባሮ ድል መጎናጸፋቸውን ተከትሎ ነው። በባሮ ማሸነፍ ደስታው በመላ ሀገሪቱ በቀጠለበት በአሁኑ ወቅት ተመራጩ ፕሬዝደንት ተጨማሪ እስረኞችን እንደሚለቁና ሀገራቸውም ከዓለም አቀፉ የወንጀል ችሎት ከአይሲሲ አባልነቷ እንደማትወጣ አረጋግጠዋል። በደቡባዊ አፍሪካ ለረጅም ጊዜ የቆየው ድርቅ እየከፋ በመምጣቱ 13.8 ሚሊዮን ሕዝብ ለረሃብ ሊጋለጥ እንደሚችል ተሰግቷል። በኦቻ ዘገባ መሰረት በማላዊ 6.7 ሚሊዮን፣ በዚምባብዌ 3፣ በሞዛምቢክ፣ አንጎላ፣ ማዳጋስካር፣ ሌሶቶና ስዋዚላንድ ደግሞ አነስተኛ ቁጥር ያላቸው ዜጎች በምግብ እጥረት ይቸገራሉ። የሶሪያ መንግስት ሽምቅ ተዋጊዎች በምስራቃዊ ግዛት እንዲቆዩ የሚፈቅድ ማንኛውም አይነት ስምምነት እንደገና ተሰባስበው በጀመሩት ወንጀል መቀጠል ስለሚያስችላቸው አልቀበልም ብሏል። ዜናው ይኸው ነው።
አመሰግናለሁ ሞክሼ። ለሰዓቱ ዋና ዋና ዜና አሁን አዲስ አበባ ላይ ከምሽቱ 3:40 ነው። ወደ ዝግጅታችን ሁለተኛ አጋማሽ እንዘልቃለን። ሐኪሙን ይጠይቁ። የሐኪሙን ይጠይቁ አዘጋጅና አቅራቢ አሉላ ከበደ ስቱዲዮ ውስጥ አጠገቤ ይገኛል። አሉላ፣ እጅህ ከምን ወይም ማይክሮፎን ከምን?
አመሰግናለሁ ሰለሞን። ቅርብ ሲገኝ እንደሚደረገው አጠር አድርጌ ያስታውቃለሁ። የምሽቱን የሐኪሙን ይጠይቁ ትኩረት ዛሬ ይበልጥ በብዛት እየታየ ኢትዮጵያን ጨምሮ ቀደም ሲል የሌሎች አገሮች ውስጥ በብዛት የሚታይ ነበረ የመጣ የህመም አይነት ነው። ምንድን ነው ለሚለው በልማድ የስኳር በሽታ በመባል የሚታወቅ ብዙም የምናውቀው የሚመስለን ነገር ግን ብዙ ጥያቄዎችን የሚያስነሳ የህመም ጉዳይ ይመለከታል። እርሱን ተከትሎ የሚከሰቱ ውስብስብ የጤና ችግሮችና የህክምና አማራጮችን ጭምር ይዳስሳል። እና
ከእንግዳህ ጋር ወደ አየር እንጋብዛችሁ።
አመሰግናለሁ። አሁንም እንግዳይም ባጭሩ ላስተዋውቅና ወደ ዝግጅቱ እንገባለን። ዶክተር ኤልያስ ስራጅ የምስራቅ ቨርጂኒያ የህክምና ትምህርት ቤት የስኳር ህሙማን ክትትል ፕሮግራም ዲሬክተር ናቸው። እሳቸው ናቸው የሚያስረዱን። መሰረታዊ ጥያቄ እናነሳለን። በልማድ የስኳር በሽታ በመባል የሚታወቀው የህመም አይነት ህሙማን መሆናቸውን ገልጠው በሽታው ባለበት ሲከሰቱ አደገኛነት ስለሚኖራቸው የሰውነት መቅሰልና የአይን ህመም የመሳሰሉ ችግሮች ጠይቀውናል። ለመሆኑ የስኳር በሽታ ምንድን ነው? ዋና ዋናውን አይነቶች ጨምረው ቢያስረዱን።
አመሰግናለሁ ይህን እድል ስለሰጠኸኝ። የስኳር በሽታ እንግዲህ ምንድን ነው? በደማችን ያለው የስኳር መጠን ከፍ ሲል ነው የስኳር በሽታ ብለን የምንጠራው። እና ስኳር ሰውነታችን ውስጥ አስፈላጊ የሆነና በሰውነታችን ውስጥ ያለ የምግብ አካል ነው። ግን መጠኑ ከመጠን በላይ ከፍ ሲል የስኳር በሽታ ይባላል ማለት ነው። ሁለት አይነት የስኳር በሽታዎች ነው ያሉት። አይነት አንድ የሚባል አለ፣ አይነት ሁለት የሚባል አለ። በእንግሊዝኛ ታይፕ ዋን እና ታይፕ ቱ ይባላሉ። አይነት አንድ የሚባለው ብዙ ጊዜ ልጆችንና ወጣቶችን የሚያጠቃው፣ አይነት ሁለት የሚባለው ደግሞ ብዙውን ጊዜ ትልልቅ ሰዎችን የሚያጠቃው እና ደግሞ ከውፍረትም ጋር የመያያዝ ጠባይ ያለው ነው ይሄ። እና ብዙ ሰው ስኳር ያዘኝ ሲል ትልቅ ሰው አይነት ሁለት የምንለው ወይንም ደግሞ ታይፕ ቱ የምንለው የስኳር በሽታ ነው። ዋናዎቹ እንግዲህ የስኳር በሽታ ለመምጣት ምክንያቶች ሶስት ነገሮች ናቸው። አንዱ የምግባችን አለመመጣጠን እና በተለይ ከሚገባን በላይ መብላት፣
ሰውነታችን ከሚያስፈልገው መጠን በላይ ከበላ።
ትክክል። እና ምንድን ነው ብዙ ሰው ይጠይቀኛል ስኳር ለብቻው ስለበላሁኝ ስኳር በሽታ ይዘኛል ወይ እያሉ ይጠይቁኛል። መጀመሪያ ስኳር በሽታው ሲጀምር የሚበላው ምግብ አይነት ሳይሆን ዋናው ነገሩ የሚበላው ምግብ ብዛትና መጠን ነው ውፍረትን የሚያመጣው። አንዴ ግን ስኳር ከተያዘ በኋላ ስኳር መብላት የባሰ ያባብሰዋል እንጂ ስኳር ስለተበላ አይደለም። እንግዲህ ስኳር በሽታ የሚይዘው በአጠቃላይ ምግብ ከመብዛት ጋር በተያያዘ መልኩ የሰውነታችን ክብደት ይጨምራል። በተለይ ደግሞ ክብደት ስንል በሀገራችን ያው ቦርጭ የምንለው ሆዳችን አካባቢ መወፈር ከስኳር ጋር በጣም የተያያዘ ነው። በሶስተኛ መልኩ ደግሞ እንግዲህ ከምግብና ከክብደት ቀጥሎ ማለት ነው በቂ የሆነ የሰውነት እንቅስቃሴ አለመኖር። ድሮ እንግዲህ ወላጆቻችን ወደ ድሮ ብዙ ትውልዶች ሄደን ስናይ በእርሻም ይሁን በግብርናም ይሁን ህይወታችን በእንቅስቃሴ ጋር የተያያዘ ነበረ። አሁን ግን ከስልጣኔ ጋር በመምጣት ማለት ነው ቢሮ ውስጥ ቁጭ ብለን እንውላለን፣ ብዙ አንንቀሳቀስም። እነኚህም ነገሮች ከስኳር ጋር የተያያዙ ናቸው። እና እንግዲህ የምግብ የክብደትና በቂ እንቅስቃሴ አለመኖር ተደምረው ስኳር በሽታን ያመጣሉ ማለት ነው።
ስኳር በሽታ ያጋልጣሉ። መልካም
ያጋልጣሉ።
መልካም ዶክተር ኤልያስ መሰረታዊን ጭብጣስ ይዘውናል። ዋና ዋናዎቹ የስኳር በሽታ አይነቶች አንድና ሁለት የሚባሉት መኖራቸውን ገልጠዋል። በምልክቶችስ እንዴት ይለያሉ? አሁንም ዋና ዋናውን የበሽታዎችን ምልክቶች ቢያስረዱን። ዋና ዋናው ምልክቶች ምንድን ናቸው?
እንግዲህ ምንድን ነው ይሄ አይነት አንድ የሚባለው? እንደነገርኩ ብዙ ጊዜ ልጆችና ወጣቶችን የሚያጠቃው በአብዛኛው መልኩ ሲጀምር በጣም በብዙ ምልክቶች ጋር ተያይዞ ነው የሚመጣው። ብዙ የመሽናት፣ ብዙ ውሃ የመጠጣት፣ ውሃ የመጠማት፣ የክብደት በጣም ፈጥኖ መቀነስ የመሳሰሉት ኃይለኛ ምልክቶች ይመጣሉ። ከዛ ጋር በተያያዘ መልኩ ሐኪም ጋር ሲሄዱ ስኳራቸው ከፍ ብሎ ይገኛል ማለት ነው። አይነት ሁለት የምንለው ትልልቅ ሰው ጋር የሚታየው በአብዛኛው መልኩ ይገርመሃል ምልክትም የለውም። መጀመሪያ ላይ ለምርመራ ሲሄዱ ለሬጉላር ምርመራ ስኳራቸው ከፍ ብሏል ተብሎ ነው የሚነገራቸው። አንዳንድ ጊዜ ግን በጣም ሲብስ አይነት ሁለት የሚባለውም ይሄ ብዙ የመሽናት፣ ብዙ የመጠጣት የመሳሰሉትን ሊያመጣ ይችላል። እንደገናም በጣም ኃይለኛ ሲሆን ፈጥኖ ክብደት የመቀነስ የመሳሰሉት ምልክቶች አይነት ሁለትም ላይ ሊታዩ ይችላሉ። እነኚህ ናቸው እንግዲህ ዋና ዋና ምልክቶች።
መልካም ዶክተር ኤልያስ፣ ለዚህ ቃለ ምልልስ መነሻ የሆኑን ሁለት አድማጮቻችን አቶ አበራና አቶ አህመድ የተነሱ ጥያቄዎችን በተለይ ደግሞ የስኳር በሽታ ከተከሰተ በኋላ ሕክምና እየወሰዱ እያሉም አንዳንዴም ደግሞ በቂ ሕክምና ሳያገኙ የተባባሰ ሁኔታ የሚፈጥሩ በተለይ በስኳር ሕሙማን ላይ ሲከሰቱ አደገኛነት ስለሚኖራቸው የሰውነት መቁሰልና የአይን ሕመምን የመሳሰሉ በሽታዎች የባለሙያ ማብራሪያ አፈላልጉልኝ የሚል ጥያቄ ነው ያነሱት። እስኪ ዋናውን በሽታ ተከትለው ስለሚነሱ የበሽታ ወይም ህመም አይነቶች ወይም ችግሮች መሰረታዊ ነጥቦችን ያስይዙን።
እንግዲህ ምንድን ነው ስኳር በሽታ? በአጠቃላይ የረዥም ጊዜ በሽታ ነው። በእንግሊዝኛ ክሮኒክ እንለዋለን።
ከህሙማኑ ጋር ረጅም ጊዜ የሚቆይ ወዲያውን ፍቱን መድኃኒት የማይገኝለት
ጊዜ ታመህ የሚሻል አይነት አይደለም። ለረዥም ጊዜ አብሮ የሚቆይ በሽታ ነው። አንዳንድ ጊዜ ለህይወት በሙሉም ሊሆን ይችላል። አንዳንድ ሰው ረዥም ጊዜ በሽታ ከመሆኑ ጋር ተያይዞ ቀስ እያሉ እሱን ተከትለው የሚመጡ በእንግሊዝኛ ኮምፕሊኬሽን የምንላቸው ጉዳቶች ወይም ደግሞ ችግሮች ይከሰታሉ እና እነኚህ አንዳንዶቹን ለመጥቀስ አንዱና ዋነኛው የአይን ችግር ነው። የአይን ጀርባ በእንግሊዝኛ ረቲና የሚባለው ስኳር መጠን በጣም ከፍ ሲል የስኳር በሽታ በደንብ ካልተቆጣጠር ነው በሽታ ይዘዋል። ይሄ ደግሞ ሄዶ ሄዶ እያየለ ከሄደ እስከ መታወር ደረጃ ድረስ ሊያደርስ የሚችል ከሱ ቀጥሎ የኩላሊት ችግር ሊፈጠር ይችላል። መጀመሪያ ቀስ ብሎ ጀምሮ እየባሰ ሄዶ መጨረሻ ላይ ሕክምና ካልተደረገለት እና በደም ካልተከታተል ነው እስከ ደም ማጣሪያ ወይም ደግሞ ዳያልስስ ከሚባለው ድረስ ሊያስፈልገው የሚችል ጉዳይ ነው።
በየጊዜው በተወሰነ ጊዜ ውስጥ የደም ማጣራት ሕክምና የሚደረግበት
እና ይሄ ምንድን ነው ሁሉም ሰው ላይ ይመጣል ማለት አይደለም። ይሄ ሄዶ ሄዶ የኩላሊቱ በሽታ ብሶ ብሶ በህክምና መቆጣጠር ካስቸገረ ሊያጋጥም የሚችል ነው ለማለት ነው እንጂ ብዙዎቹ የስኳር በሽተኞች ያን ደረጃ አይደርሱም። ግን ሊደርስ ስለሚችል ከመጀመሪያውኑ እንጠንቀቅ ነው። ከዛ ቀጥሎ ደግሞ ነርቮች አፌክትድ ይሆናሉ፣
ይጎዳሉ፣ ይቆስላሉ።
አዎ፣ ዋነኛው እግር ላይ ያሉ ነርቮች ናቸው። እግር ላይ ያሉ ነርቮች ሲጠቁ የመደንዘዝ ወይም ደግሞ ህመም ፔን የመኖር ከሱ ጋር ተያይዞ ደግሞ የደም ስሮች እግር ላይ ያሉ የደም ስሮች መጥበብና በደንብ አለመስራት፣ እነኚህ በሙሉ ተያይዘው እግር ሊጠቃ ይችላል እና እንደዚህ አይነት ሁኔታ ላይ ትንሽ እንቅፋት ሲመታ የመቁሰል፣ ከቆሰለ ደግሞ ቁስሉ ቶሎ አለመሻል የመሳሰሉ ነገሮች ሊያጋጥሙ ይችላሉ ማለት ነው። በዚህ በላይ ደግሞ ምንድን ነው ስኳር በሽተኞች ቁስል ከያዛቸው ቁስላቸው በቶሎ ያለመዳን ሁኔታ ስላለ ይሄ ተዳምሮ እግር በስኳር ሊጠቁ ከሚችሉ ነገሮች አንዱና ዋነኛው ያደርገዋል ማለት ነው። ከዚህ ቀጥሎ ደግሞ በረጅም ጊዜ ልብም ሊጠቃ ይችላል በስኳር። በእንግሊዝኛ ይሄ ሀርት አታክ የምንለው ወይንም ደግሞ የደም ቧንቧ መጥበብ ወይም ደግሞ ሲወተፍ የሚያጋጥም አደገኛ ሁኔታ ማለት ነው። እሱም የስኳር በሽተኞች ብዙ ያጋጥማቸዋል እሱም በሽታ። ስለዚህ ምንድን ነው ስኳር ብዙ አመት አብሮ ከመቆየቱ ጋር ተያይዞ በደንብ ካልተከታተል ነው በደንብ ካልታከም ነው የተለያዩ አይነት ችግሮችን ይዞ ሊመጣ ይችላል እና እነኝን ነው የጠቀሱት።
እናመሰግናለን። ይህ ዝግጅት አልተጠናቀቀም። ቀሪው በሚቀጥለው የሐኪሙን ይጠይቁ ዝግጅት ይቀርባል። ክቡራትና ክቡራን አድማጮች፣ አሁን የፕሮግራም ማሳሰቢያ አለን። አዲስ የተሾሙት የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ የወቅቱ ጉዳዮች ላይ ጥያቄዎቻችሁን ተቀብለው መልስ ይሰጣሉ። ዶክተር ነገሪ የፊታችን አርብ የለጥያቄው መልስ ፕሮግራም እንግዳ ሆነው ይቀርባሉ። መልስ የምትፈልጉላችሁን ጥያቄዎቻችሁን ላኩልን እንጋብዛለን። በ202-205-9942 ደግሞ አለውኝ፣ በ202-205-9942 የውስጥ መስመር 14 እንዲሁም በኢሜይል አድራሻችን horn@voanews.com ላኩልን። አሊያም የስልክ ቁጥራችሁን በኢሜይል ብትልኩልን መልሰን ደውለን እናገኛችኋለን። ጥያቄዎቻችሁ በኢትዮጵያ ሰዓት እስከ ከነገ በስቲያ ሐሙስ ምሽት ይድረሱን። የስልክ ቁጥራችንን ልድገም፣ 202-205-9942 ነው። የኢሜይል አድራሻችን horn@voanews.com ነው። የኢትዮጵያ መንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ የወቅቱ ጉዳዮች ላይ ለጥያቄዎቻችሁ መልስ ይሰጣሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ዝግጅት ነው። ተከታዩ መቀሌ ውስጥ የሚታይ ማኅበራዊ አገልግሎት ላይ የሚያተኩር ዘገባ ነው።
የሐጂ ሐሰን ባድረግ ቤተሰብ አባላት መቀሌ ከተማ ውስጥ ይኖራሉ። ለማኅበረሰባቸው በሚሰጡት ድጋፍም ይታወቃሉ። ሐጂ አብደላ ሐሰን ባድረግ ተወልደው ባደጉበት የመቀሌ ከተማ ቀበሌ 14 ውስጥ ከሚንቀሳቀሰው የመደራጃ ማኅበር ጋር በመተባበር እንደሚሰሩም ግርማይ ገብሩ ዘግቧል። ግርማይ የማኅበሩን ሊቀመንበር አቶ ገብረ ኪዳን ብርሃኔንና ሐጂ አብደላ ሐሰን ባድረግን አነጋግሯል።
በመቀለ ከተማ የቀበሌ 14 የመደራጃ ማኅበር አለ። ይሄ የቀበሌ 14 የመደራጃ ማኅበር ሊቀመንበር የሆኑት እስኪ ንገሩኝ ሙሉ ስሞትን።
አቶ ገብረ ኪዳን በርሄ ይባላለሁ።
ይህ የቀበሌ 14 የመደራጃ ማኅበር ምንድን ነው የሚሠራው?
ምሰራው ያው መረዳዳት ነው። የተቸገሩን መርዳት ነው። ረዳት የሌላቸው ሽማግሌዎች መርዳት፣ አባት እናት የምትዟቸውን ህፃውንቶች ማንከባከብ፣ በአንዳንድ በሽታ የተያዙ ህመን ደግሞ መርዳት እና በውስጥ ያሉ ችግሮችን ተሰባስበን ተጋግዘን ያው ችግርን ማስወገድ ነው።
እንግዲህ መቀለ ከተማ ውስጥ ከአሁን በፊትም በተደጋጋሚ ገልጸነዋል፣ የሐጂ ሐሰን ባድረግ ቤተሰብ ሙስሊሙንና ክርስቲያኑን ብለው ሳይለዩ እየረዱ እያገዙ እንደቆዩ ከአሁን በፊትም በጣም ለተጎዱ እናቶች የተሞላ ቤት ሁላ ሰርተው እንዳስረከቡ በሁለት ዙር ጠቅሰናል። አሁን ደግሞ ይህንን ማህበርም እየረዱት እንደሆነ ተነግሮናል። አቶ ገብረ ኪዳን ምንድን ነው የተደረገላችሁ እገዛ?
ሐጂ አብደላ ሐሰን ባድረግ መጀመሪያ አባታቸው እናታቸው እዛ ቀበሌ 14 ነበሩ። እሳቸውም እዛ ነው የተወለዱ፣ እዛ ነው ያደጉት እና ከአባታቸው ከእናታቸው ጀምሮ ያው መረዳት የቆየ የነበረ ነው። እሳቸው በሃይማኖት ሳይለዩ ለክርስቲያንም ለሙስሊም ለሁሉ በጎ መስራት ተግባራቸው ነው። በየጊዜው እያገዙን ነው። እርዱን ስንላቸው በቃ እልል እያሉ ነው የሚረዱን።
ዛሬ ደግሞ ምንድን ነው የረዷችሁ?
እዚች ዓለም ያው ለ67 ዓመት ነው የምንኖረው፣ ግን ጥንታዊ የምንኖረው መኖሪያችን ግን መካነ መቃብር ነው እና መካነ መቃብር ለማሰራት ብዙ ገንዘብ አግዘውናል። ብዙ ችግር ነበረን። የኛ ነዋሪ ህዝብ አብዛኛው ድሃ ነው። መካነ መቃብር መልግብ ለመለመን ወይም ደግሞ ቆፍረን ለማቅበር ብዙ ችግር ነበረን። እሱ ብቻ አይደለም። አሁን እኛ በሰፈራችን ስራ ያጡ ሴቶች እንጀራ ጋግረው የሚታደሩበት ለማቋቋም እያሰብን ነው። እሳቸው ደግሞ አግዛቸዋለሁ እና እሳቸው ነው እንትን ያደረ።
ሐጂ አብደላ ባድረግ ይህንን መካነ መቃብር ከሰሩላቸው በኋላ ህዝቡ ምን አለ?
በጣም ደስ ብሎታል።
በነገራችን ላይ ሐጂ አብደላ ሐሰን ባድረግ ከእኛ ጋር አሁን መድኃኔዓለም ቤተ ክርስቲያን ቅጥር ግቢ ውስጥ ነው ያሉት። ሐጂ እንዴት ነበረ ሁኔታው? እስኪ እንዴት ተገናኛችሁ?
አጋጣሚ እኔ የተወለድኩበትና ያደግኩበት ሰፈር ከሆን በፊትም ተናግሬ ያለው ቀበሌ 14 ጎረቤቶቼ ሁሉም አባቶቼ እናቶቼ ናቸው። ብዙ ጊዜ እንቸገራለን። በቀብር አንድ ሲሞትብን አንድ እየጠየቅን በጣም እየተቸገርን ነበር። አሁን ግን ከአቶ ገብረ ኪዳን ተማክረን መካነ መቃብር መጠየቅ አለብን ለቤተ ክህነቱ ብለን ይኸው መካነ መቃብር ሰጥተው 13 ተሰርቶ በጣም በጥሩ በደስታ ነው የተቀበርኩት። ይኸው ተሰርቶ አልቀዋል። አልሐምዱሊላህ
13 በጣም ትላልቅ መካነ መቃብሮች ተሰርተዋል። እዚሁ
የሰው ልጅ በስነ ስርዓት መቀበር አለበት ስለሚል ስነ ስርዓቱ ተሰርቶ አልቀዋል። የህይወት እያለን በሰላም በፍቅር ከሞትንም አንለያይም በማለት ነው እና አላህ ይደግፈን ይሄ ነው።
የአያቶቻችሁ ፍር ተከትላችሁ ናችሁ እንግዲህ እየሰራችሁ ያላችሁት። ልጆቻችሁስ እንዴት ነው?
አዎ በጣም ትዝ ይለኛል። በአባቴ በእናቴ ጊዜ ጎረቤት ሲሞት ችግረኛ በጣም የሚጨነቁ ነበር ለቀብር ልፈለጋ። አሁን ግን ይሄ መድረሱ በጣም ደስ እያለኝ ያው ተሰርተዋል።
ከአሁን በኋላ እስከ ማህበሩ ጋር ተጋግዛችሁ?
ከማህበሩ ጋር አንዱ እኔን እኮ ማህበርተኛ ነኝ፣ እኔም እድርተኛ ነኝ እኔም አንዱ።
ስለዚህ አብራችሁ ተጋግዛችሁ ነው የምትሄዱት?
በጣም በሀሳብም በሁሉም እንደጋግፋለን እንሻላ። እኔ በበኩሌ እስላም ይሁን ክርስቲያን ተጋግዞ እንዲኖር ነው የምፈልገው። ሀብታም ይሁን ድሀ ሁሉም እየተጋገዘ ይሄድ ምኞቴ ይሄ ነው እና አመሰግናለሁ።
በጣም ነው እንግዲህ የማመሰግናችሁ። ይህንን ፍቅርና ሰላም መተጋገዝ ከእናንተ ጋር አብረው እንዲዘልቅ እኔም በበኩሌ እመኛለሁ።
እሺ፣ እግዚአብሔር ይስጥልኝ። ያንተም ድካም ደግሞ ደስ ይላል።
በጣም አመሰግናችኋለሁ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የሠራተኛ መብቶችን መደገፍና ማበረታታት የዩናይትድ ስቴትስ የውጭ ፖሊሲ አሃዳዊ አካል ነው ይላል የዛሬው ርዕሰ አንቀጽ። የመደራጀት ነጻነትና በጋራ የመደራደርን መብት የመሳሰሉ መሠረታዊ የሠራተኛ መብቶች በዩናይትድ ስቴትስ የምጣኔ ሀብት ዲፕሎማሲ ውስጥ ቁልፍ አካል መሆናቸውን የዓለም አቀፍ የሠራተኛ ጉዳዮች የዩናይትድ ስቴትስ ልዩ ተጠሪ አመልክተዋል ሲል ርዕሰ አንቀጹ ከተጠሪዋ ሳራ ፎክስ ንግግር ጠቅሷል።
Labor rights are human rights, but they're also economic rights. And workers being able to exercise these rights...
የሰራተኛ መብቶች ሰብአዊ መብቶች ናቸው፣ ደግሞም የኢኮኖሚ መብቶችም ናቸው። እነዚህን መብቶች መጠቀም የቻሉ ሰራተኞች ብልጽግናና የእድገት ጥቅሞች ለጋራ ጉዳይ የሚያውሉባቸውን ምጣኔ ሀብቶች ለመገንባት ቁልፍ መሆናቸውን መገንዘብ ያስፈልጋል። ይህ ሁኔታ ደግሞ ለመረጋጋትና ለዲሞክራሲ ግንባታ እንዲሁም እያንዳንዱ ሰው የምጣኔ ሀብቱ አካል የመሆኑ እድሎች እንዳሉት የሚረዳበት መሆኑን ለማረጋገጥ የሚያስችል ሁላችንም የምናበረታታው አሰራር ነው። የኛም የውጭ ፖሊሲያችን አጀንዳ ጅማቶች ውስጥ በጠበቀ ሁኔታ የተሳሰረ ነው።
ርዕሰ አንቀጹ ይቀጥልና ሳራ ፎክስና በውጭ ጉዳይ መስሪያ ቤት ውስጥ ያለው ቡድናቸው ከውጭ መንግሥታትና ባለድርሻዎች ጋር እንደሚሰሩና የራና ፕላዛ የልብስ ፋብሪካ ተደርምሶ 1137 ሠራተኞች ያለቁበትን ዐይነት የባንግላዴሽ አጋጣሚዎች ላይ እንደሚነጋገሩ አመልክቷል።
We came together, the U.S. government, with the European Union, with Canada, with the International Labor Organization.
Yeah, United States መንግስት የአውሮፓ ህብረት፣ ካናዳ፣ ዓለም አቀፍ የሙያተኞች ማህበር እንዲሁም የባንግላዴሽ መንግስት የሙያተኞችን መብት ለማሻሻልና ጤናቸውን ለማስጠበቅ የሚያስችል ዘላቂ ያለው ውል ቋጠረን ባንድነት።
የዘላቂነት እምቅ ሥራ አባላት ከግሉ ዘርፍ ባለድርሻዎችና ከተባበሩት መንግሥታት ድርጅት ጋር በሚያከናውኑት ሥራ የሠራተኞች መብቶችን መከበርን፣ የሕንፃዎችን የመዋቅር ደህንነት፣ የሥራ ቦታ ደህንነትና ጫና ጤና እንዲሁም የንግድ ሥነ ምግባር በአግባቡ መፈተሻቸውንና መከናወናቸውን የሚመለከቱ የአጭር ጊዜና የረጅም ጊዜ ግዴታዎችን ለማሟላት እንደሚሠሩም ርዕሰ አንቀጹ ጠቁሟል። ቡድኑ በ4000 ፋብሪካዎች ላይ የደህንነት ፍተሻዎችን አካቷል። ይኸው ቡድን በተጨማሪም ከዓለም አቀፉ የሥራ ድርጅትና ከባንግላዴሽ መንግሥት ጋር የሥራ ሕጎችን ለማሻሻል የማኅበራት ምዝገባዎች የሚቀላጠፉበትን ሁኔታ ለመፍጠር ፍትሐዊነት የጎደላቸውን የሥራ አመራር ሁኔታዎች ለመመርመርና ለመከላከል እየሠራ መሆኑንም ርዕሰ አንቀጹ አትቷል። ዩናይትድ ስቴትስ የሠራተኞች መብቶች በዓለም ዙሪያ እንዲሻሻሉ ከባንግላዴሽና ከሌሎችም መንግሥታት ጋር ትሠራለች ሲል ርዕሰ አንቀጹ መልእክቱን ዘግቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ከመሰነባበታችን በፊት አጠር ያለ የፕሮግራም ማሳሰቢያ አለን።
አዲስ የተሾሙት የኢትዮጵያ መንግስት ኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ የወቅቱ ጉዳዮች ላይ ለጥያቄዎቻችሁ መልስ ይሰጣሉ። ዶክተር ነገሪ የፊታችን አርብ የለጥያቄው መልስ ፕሮግራም እንግዳ ናቸው። ጥያቄዎቻችሁን ላኩልን። በ202-205-9942 የውስጥ መስመር 14 እናስተናግዳለን። ኢሜይል horn@voanews.com ነው፣ ወይም የስልክ ቁጥራችሁን በኢሜይል ብትልኩልን ደውለን መልሰን እናገኛችኋለን። ከነገ በስቲያ ሐሙስ ድረስ ላኩልን ጥያቄዎቻችሁን። የስልክ ቁጥራችን 202-205-9942 ነው።
ዝግጅቶቻችን ተጠናቀዋል። ያስተናገድናችሁ ሰለሞን ክፍሌና
እኔም ሰሎሞን አባተ በዚሁ እንሰናበታችኋለን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል
ሰላም፣ ደህና ደሩ።